Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጽዮን ግርማ ነኝ ከመስታወት አራካው ጋር አብረናችሁ እንጓዛለን።
ሰላም እንደምን አመሻችሁ። በዛሬው ሚያዝያ 19/2009 ዓመተ ምህረት የጋቢና ምሽት ፕሮግራማችን የኢትዮጵያ የሰብአዊ መብት አያያዝም ሆነ ዲሞክራሲያዊ ስርዓት በሽግግር ላይ የሚገኝ በመሆኑ ጉድለቶች እንዳሉት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አስታወቁ።
ልማታችንንና ሰላማችንን የማይፈልጉ ኃይሎች በሚሉት ልክና መጠንም ባይሆን ጉድለቶች አሉበት።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ነበር የሰማችኋቸው። አድማጮች፣ ዛሬ ትንሽ የድምጽ ጥራት አለው በቴክኒካችን ላይ አሻሽለን እንግዲህ ወደ በኋላ ላይ ያስተካከለን እንመጣለን። የሜዲተራኒያን ባህር በሚያዚያና ግንቦት ወር ሽንፍሩ ይቀንስና የተረጋጋ ፀሐያማ ወቅት ይመጣል። አውሮፓ ለመድረስ አፍሪካን በሰሜን በኩል አቆራርጠው የሊቢያ ባህር ዳርቻ የሚደርሱ ፍልሰተኞች ደግሞ የመጨረሻውን የሞት ሽረት ጉዞ የሚያደርጉት በዚህ ወቅት ነው። በዛሬ ጋቢና በጉዞ ያለፉና እየተጠባበቁ ያሉን አሳፍረናል።
ጉዞች ነበሩ። ህፃኖች የአንድ አመት የሚሆን የስድስት ወር የሚሆን አሉ።
ባይኔ ያየሁት እርጉዝ ሲገደል አይቻለሁ።
የዘጠኝ ወር ጉዝኛ ነው።
እንዴት ደፍረሽ ወጣሽ ወደ መርከቡ?
ማለት ባህሬን ወስኜ ወጣሁት። ባህር ላይ ብሞት ይሻላል ብዬ ነው።
የሜዲትራኒያንን ባህር አቋርጠው አሁን በጣሊያን የተለያዩ መጠለያዎች የሚገኙ ኢትዮጵያውያንና ኤርትራውያን ናቸው ዘገባለን። አሁንም ለድምጽ ጥራቱ ይቅርታ እንጠይቃለን፣ የቴክኒክ ችግር ስለገጠመን ነው። በዚህ አስቸጋሪ የጉዞ ካለፈ ከ18 ዓመት በኋላ ታሪኩን በፊልም የሰራ ወጣትን በጋቢና አሳፍረናል። ዘካሪያስ ጥበቡ መስፍን ይባላል። የእውር አሞራ ቀላቢ ባለ ታሪክ ነው። ፊልሙ በኒውዮርክ ፊልም ፌስቲቫል ላይ በቀጣይ ሳምንት ለእይታ ይበቃል።
ዘካሪያስ ጥበቡ መስፍን ይባላል። በ1998 ዓመተ ምህረት ከሀገሬ ተሰድቼ እስራኤል ለመግባት ሰውነቴን የሚያስነሳ መከራ አሳልፌያለሁ።
አሁን ደግሞ ወደ የመን እንሻገራለን። በየመንም ስደተኞች ችግር ላይ መሆናቸውን ይናገራሉ።
ለሰብአዊነት የቆመ ሰው በተለይ ደግሞ ኢትዮጵያዊ እንደሆናችሁ መጠን ኢትዮጵያዊ የሆነ ዜጋ ማለት ነው። ደግሞ ያው በተለይ በህግ ጉዳይ ላይ ተሰሚነት ያላቸው ሰዎች የየመንና የዩኤንኤችሲአር እና የሪፊውጅ አስተዳደር ጉዳይ ጊዜያቸውን እንኳን መስዋዕት አድርገው ይረዱን በማለት ነው።
አቶ ዮሐንስ አበበ ይባላሉ። ከየመን ሰንዓ ናቸው። ስለ ሁኔታው ይነግሩናል። እናንተም በዚህ ጉዳይ ላይ አስተያየት ካላችሁ በፌስቡክ አት ቪኦኤ አምሃሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን።
ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉ ዓለም አቀፍ የምሽቱ ዜናዎች በድጋሚ ተመልሰን መተናል። ኬንያና ኢትዮጵያ አልሸባብ የሚያካሄደውን ድንበር ዘለል ጥቃት ለመከላከል በሚያደርጉት ጥረት በሶማሌ ክልል ሲቪሎች ላይ ኃይል ተጠቅመዋል ሲሉ በሶማሊያ የሚሰሩ የረዴት አገልግሎቶች በውስጣዊ ዘገባቸው ተናግረዋል። በአሜሪካ ድምጽ ሬዲዮ በሶማሊኛ ቋንቋ አገልግሎት እጅ የገባው ዘገባ ኬንያ ካቻምና አንስታ በሶሚሲጊዶ ክልል አካባቢ ባሉት የአርብቶ አደር ማህበረሰቦች ላይ የአየር ድብደባ ማካሄዷን ይገልጻል። የኬንያ ዱር አራዊት ጥበቃ ሰራተኞች ሰዎችን በዘፈቀደ ማሰር ካለምንም ዳኝነት ይገድላሉ ይላል ዘገባው።
ወደ ቀጣዩ ዜናችን ስናመራ የዩናይትድ ስቴትስ አስተዳደር ትላንት ለህግ መምሪያና መወሰኛ ምክር ቤት አባላት ሰፊ በሚስጥር የተያዘ ገለጻ አድርጎላቸዋል። በገለጻው የተሳተፉት ሰዎች ስለ ፕሬዝዳንቱ የብሔራዊ ጸጥታ ቡድን ጥያቄ ለመጠየቅ ችለዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን በመንግስት የሚደቀነውን አደጋ ማስወገድ ስለሚቻልባቸው ሰፊ አማራጮችም ለማወቅ ችለዋል። 100 የሚሆኑት ሴኔተሮች ትላንት ከሰዓት በኋላ የተሰበሰቡት ከዋይት ሀውስ ቤተ መንግስት ጋር በተያያዘው የፕሬዝዳንቱ ጽህፈት ቤት ውስጥ ነበር።
ዋሽንግተንና ፒዮንግያንግ በኮሪያ ባህረ ገብ መሬት ላይ በተደቀነው የኒውክሌር አደጋ ምክንያት ወደ ግጭት እየተቃረቡ ናቸው። ሰሜን ኮሪያ ባለፈው አመት ጥር ወር ለአራተኛ ጊዜ የኒውክሌር መሳሪያ ፍተሻ ካካሄደች ወዲህ ዋሽንግተንም ሆነች ፒዮንግያንግ ወደ መለሳለስ የማምራት ገጽታ አላሳዩም። ዩናይትድ ስቴትስ በቀድሞ ባራክ ኦባማ አስተዳደር ወቅት በሰሜን ኮሪያ መንግስት ላይ ማዕቀብ እንዲጠናከር ዓለም አቀፍ ድጋፍ አስተባብራለች።
ወደ መጨረሻው ዜና ስናልፍ በዞሪያ ደማስቆ ዓለም አቀፍ አውሮፕላን ማረፊያ አጠገብ ዛሬ ማለዳ የተሰማው ከፍተኛ ፍንዳታ የእሳት ቃጠሎ አስከትሏል። ምክንያቱ ምን ሊሆን እንደሚችልም ጥያቄ አስነስቷል። በብሪታንያ የሶሪያን ግጭት ጉዳይ የሚከታተለው የሰብአዊ መብት ቡድን እንደሚለው ፍንዳታው የደረሰው አውሮፕላን ማረፊያው ላይ አይደለም፣ ግን የ25 ኪሎ ሜትር ርቀት ባላት ደማስቆ ከተማ ላይ ተሰምቷል። አልማናር የተባለው የህዝብ አላህ ደጋፊ ቴሌቪዥን ጣቢያ ፍንዳታውን ያስከተለው የእስራኤል የአየር ድብደባ ነው ሲል ዘግቧል። የሶሪያ መንግስት ሚዲያም የእስራኤል ሚሳኤሎች አካባቢውን መተዋል ብሏል። እንግዲህ ለዛሬ ያስነላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ቪኦኤ ዝግጅቶቻችን መልሳችሁ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን ነው የምናልፈው። የኢትዮጵያ ሰብአዊ መብት አያያዝም ሆነ ዲሞክራሲያዊ ስርዓት በሽግግር ላይ የሚገኝ በመሆኑ ጉድለቶች እንዳሉት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አስታወቁ። ምጣኔ ሀብታዊና ማህበራዊ መብቶችን በመጠበቅ ረገድ ሀገሪቱ የሚመሰገን ውጤት እንዳስመዘገበች ደግሞ አንዲት የዓለም አቀፋዊ ድርጅት የኢትዮጵያ ተወካይ ተናገሩ። ትላንት አዲስ አበባ በተባበሩት መንግስታት ድርጅት የስብሰባ ማዕከል በተከፈተው የሁለተኛው ብሔራዊ ሰብአዊ መብቶች መርሃ ግብር የትግበራ ስርዓት ማብሰሪያ እና የምክክር መድረክ ላይ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ባደረጉት ንግግር ሰነዱ የሰብአዊና የሀገሪቱ ህልውና መሰረት መሆኑን በአግባቡ በመገንዘብና ከልብ በመቀበልና በማመን ነው ብለዋል። መለስካቸው አመሃ ከአዲስ አበባ ዝርዝር አለው።
ትናንት አዲስ አበባ በተባበሩት መንግስታት ድርጅት የስብሰባ ማዕከል በተከፈተው የሁለተኛው ብሔራዊ ሰብአዊ መብቶች ድርጊት መርሃ ግብር የትግበራ ምዕራፍ ማብሰሪያና የምክክር መድረክ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባደረጉት ንግግር ሰነዱ የተዘጋጀበትን ምክንያት በአጽንኦት አስገንዝበዋል። በእሳቸው አባባል መንግስት ሰነዱን ያዘጋጀው እንዲሁ የተለመደ አሰራር ስለሆነ አይደለም፣ ወይም ደግሞ የለጋሽ ድርጅቶችን ቀልብ ለማማለልም ተብሎ አይደለም። ሰነዱ የተዘጋጀው የዴሞክራሲና የሰብአዊ መብቶች ጉዳይ የሀገሪቱ ህልውና መሰረቶች መሆናቸውን በአግባቡ በመገንዘብና ከልብ በመቀበል እና በማመን ነው ሲሉ አስገንዝበዋል። ስለ መንግስታቸው የሰብአዊ መብት አያያዝና ዴሞክራሲያዊ ስርዓት ደረጃም የሚከተለውን ብለው ነበረ።
የሰብአዊ መብት አያያዛችን ሆነ የዴሞክራሲ ስርዓታችን ታዳጊና በሽግግር ሂደት ውስጥ ያለ በመሆኑ ልማታችንንና ሰላማችንን የማይፈልጉ ኃይሎች በሚሉት ልክና መጠንም ባይሆን ጉድለቶች አሉበት። ይህ ሁሉን አቀፍ ብሔራዊ የሰብአዊ መብት ድርጊት መርሃ ግብር ይፋ መደረጉ ለስራችን ተጨማሪ አቅምና እድል እንደሚሰጠን ምንም ጥርጥር የለውም።
ቪኦኤ ያነጋገራቸው በተባበሩት መንግስታት ድርጅት የኢትዮጵያ ዋና አስተባባሪና የተባበሩት መንግስታት ድርጅት ልማት ፕሮግራም ዩኤንዲፒ እንዲሁም የሰብአዊ ጉዳዮች ዋና ተጠሪ ምስስ አሁና ኢዛኮንዋ ኦኖቺ ስለ ሰብአዊ መብቶች ስንነጋገር አለመነጣጠላቸውን መገንዘብ አለብን ይላሉ። ስለ ሁሉን አቀፍ መብቶች የምንነጋገር መሆኑን ማስተዋል አለብን ይሉና ኢትዮጵያ በኢኮኖሚና በማህበራዊ መብቶች ላይ አስመዝግባለች ያሏቸውን መልካም ውጤቶች ይዘረዝራሉ።
I think when we talk about social and economic rights we see Ethiopia as a leading African country in the way that it has
ስለ ማህበራዊና ምጣኔ ሀብታዊ መብቶች ስንነጋገር ህዝቦቿ ለዘመናት ከነበሩበት አስቸጋሪ የኑሮ ሁኔታ ለመውጣት ባፈሰሳቸው መዋዕለ ንዋይ ያገኘችው ውጤት ኢትዮጵያን በአፍሪካ አንዷ መሪ ሀገር ያደርጋታል። ይህች ሀገር የሚሊኒየሙን የልማት ግቦች ካሳኩ ሀገሮች አንዷ መሆኗ ስንናገር በኩራት ነው። የጉዳዩን ትልቅ ቁም ነገርነት በመገንዘብም ደሃ ሀገር በመሆኗ ውጥኖች ላይ ገንዘቧን አፍስሳለች።
በዜግነትና በፖለቲካ መብቶች ያለውን ሁኔታ በተመለከተ ደግሞ የገለጹት በሚከተለው መልኩ ነበረ።
Then when it comes to civil and political rights, and as we heard the Prime Minister himself mention, there are still
ወደ ፖለቲካዊና የዜግነት መብቶች ስንመለስ ጠቅላይ ሚኒስትሩ እንደጠቀሱትም ፈተናዎች አሉ። ፖለቲካዊ መድረኩን ለተሳትፎ ክፍት ማድረግ፣ የፖለቲካ ባህሉን ራሱን ጥልቅ ማድረግ ያስፈልጋል። ምክንያቱም የኢትዮጵያ ዲሞክራሲ ራሱ ገና በማደግ ላይ ያለ የሚገኝ ህፃን ነው። ገና በለውጥ ላይ ያለ ሂደት ነው። እናም ብዙ ትምህርት የሚገኝበት ሂደት ነው። ጠቅላይ ሚኒስትሩ ከሌሎች ሀገሮች እነዚህን ዲሞክራሲያዊ መርሆችና ባህሎችን ለመገንባት ምን መደረግ እንዳለበት ለመማር ዝግጁ እንደሆኑ ሲገልጹ መስማትም የሚያስገርም ነበር።
የመጀመሪያው የሰብአዊ መብቶች የድርጊት መርሃ ግብር በሚኒስትሮች ምክር ቤትና በህዝብ ተወካዮች ምክር ቤት ጸድቆ ጥቅምት 16 2006 ዓ.ም በስራ ላይ እንደዋለ የብሔራዊ ሰብአዊ መብት የድርጊት መርሃ ግብር ጽህፈት ቤት ያሰራጨው መረጃ ያረጋግጣል። አሁን የተዘጋጀው መርሃ ግብር ይህን የቀደመውን መርሃ ግብር ለመተካት እንደሆነም ተመልክቷል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
አድማጮቻችን በተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። አሁን የምናልፈው ወደ ቀጣዩ ዘገባችን ይሆናል። የሜዲተራኒያን ባህር በሚያዚያና ግንቦት ወር ሽንፍሩ ይቀንስና የተረጋጋ ፀሐያማ ወቅት ይመጣል። አውሮፓ ለመድረስ አፍሪካን በሰሜን በኩል አቆራርጠው የሊቢያ የባህር ዳርቻ የሚደርሱ ፍልሰተኞች ደግሞ የመጨረሻውን የሞት ሽረት ጉዞ የሚያደርጉት በዚህ ወቅት ነው። በዛሬ ጋቢና በጉዞ ያለፉና እየተጠባበቁ ያሉን አሳፍረናል። የዓለም አቀፉ የተባበሩት መንግስታት የስደተኞች ኮሚሽን UNHCR ባወጣው ወርሃዊ ዘገባ መሰረት የሜዲተራኒያን ባህር አቋርጠው ወደ ጣሊያን ወደብ የሚደርሱት የስደተኞች ቁጥር ባለፈው ዓመት ብቻ 355,728 ደርሷል። ከትላንት በስቲያ በወጣው በዚህ ወር ዘገባ መሰረት ሜዲተራኒያንን አቋርጠው ጣሊያን ወደብ የደረሱት ደግሞ እስከ ትላንት በስቲያ ድረስ 44,059 ሰዎች ናቸው። 1092 ሰዎች ደግሞ ሜዲተራኒያን ባህር ሲያቋርጡ ህይወታቸው አልፏል። በዚሁ የዩኤንኤችሲአር ዘገባ መሰረት ከአፍሪካ ሀገሮች በስደተኛ ቁጥር ብዛት ናይጄሪያ አንደኛ ሆና ስትመዘገብ፣ በሁለተኛነት ደረጃ የተመዘገበችው ኤርትራ ሆናለች። መስታወት አራጋው በሜዲተራኒያን ባህር አቋርጠው ጣሊያን የሚገኙ ኤርትራውያንንና ኢትዮጵያውያንን አነጋግራ ተከታዩን ዘግባለች።
አብርሃም እንደ በርካታ ስደተኞች ከኤርትራ ሜዲተራኒያንን አቋርጦ ጣሊያን ለመድረስ የሚገጥሙትን ፈተናዎች በሙሉ ተጋፍጧል። አሁን በጣሊያን ተረጋግቶ ኑሮ መኖር ከጀመረ አመታት ተቆጥረዋል። አዲስ ለሚመጡት ስደተኞች መረጃንና አስፈላጊውን እርዳታ በግሉ በመርዳት ላይ ይገኛል። ስደተኛ አሁንም በብዛት እየገባ እንደሆነ ነው የሚናገረው።
ዛሬ አመት በጣም ሞት ነው። ብዙ ሰው ሞት ይራሱ ጥሪ ላይ ሁለት ሞት ይሆን ኤርትራው ሞት ጥፉ ነው። ሪሚ ጓዛ ሰው አልነበረ
ሪሚ
መጣ ሰው አልነበረ ዛሬ አመት ግን ጥር ራሱ በበርዱ ማበር ራሱ ከባድ ነው እዚህ ወር ማለት ግን መጡ ሰው አሁን ጀምሮ አሁን ግን ከጉንበት ጀምሮ ሰኔ አምለ ምናምን ናቴ ብዙ ሰው ይመጣ ማለት እንትና ሞቆቱ ስለሆነ ባህር ራሱ ማበል ደና ነው እንትና ስለሆነ አሁን ብዙ ሰው መግባት ነው እንጂ
ከሱዳን ሊቢያ ከሊቢያ የሜዲትራኒያንን ባህር አቋርጣ ጣሊያን ቦሎኛ የሚገኘው መጠለያ ውስጥ ትገኛለች። ባህሩን የተሻገረችው የዘጠኝ ወር እርጉዝ ሆና ነው። ስሟን እንድንገልጽ አልፈለገችም።
ወዲ ጣሊያን የገባሁት መስከረም ላይ ነው የገባሁት።
የስንት ወር እርጉዝ ነበርሽ ጀልባ ላይ ስትወጪ?
የዘጠኝ ወር እርጉዝኛ ነው።
እንዴት ደፍረሽ ወጣሽ ወደ መርከቡ?
ማለት ባህር እኔ ወስኜ ወጣሁት ባህር ላይ ብሞት ይሻላል ብዬ ነው። መሰለሽ ሊቢያ ላይ ይደበድቡሻል፣ በኤሌክትሪክ ያቃጥሉሻል፣ ምግብ የለም። በቃ የምትተኝበት ራሱ ብዙ ሰው ሲሞት ያለሽ ለማሞት ለማሞት በቃ በአንድ ጊዜ ነፍስሽ ያለ ተምትሰቃይ በአንድ ጊዜ ባህር ገብቼ ብሞት ይሻላል ብዬ ነው ወዲህ ባህር ገባ። በቃ ወስኜ ማለት ሊቢያ ላይ በጣም ብዙ ችግር አለ። ልነግርሻል ሲልም በብዙ ወንዶች መደፈር አለ። እርጉዞች ደግሞ በቃ እርጉዞችን እየወሰዱ ሆዳችን ይረግጡናል። ግን እግዚአብሔር ካልፈቀደው ልጁ ሊወርድ አይችልም፣ ወይም በቃ ሊበላሽ አይችልም። የእግዚአብሔር ድጋፍ ስላለ እንጂ እርጉዞችን ይረግጡናል፣ በጣቶቻችን ያሽናል፣ በጣታቸው ይጉርጉርናል። በቃ ልነግርሽ አልችልም። ማረኝ እንጂ ይከብዳል። ሊቢያ በጣም ከባድ ነው።
ባሻ አሁን ልጅሽ እንዴት ነው? በምን ሁኔታ ላይ ይገኛል?
ልጄ አሁን ደህና ነች፣ ይቻላለች። እሷም ግን ብዙም ቅዋ ስለተጎዳች ነው መሰለኝ ያማታል። በቃ
ምንድን ነው የሚያማት?
በቃ ይዋስላታል። ህፃን ስለሆነች የት እንደሚያማት አላውቅም። ታለቅሳለች፣ ሌትም ሁላ ትተኛልኝ። እሷን ተሸክሜ ስወዘወዝ ነው የማድረው። የምኗን እንደሆነ አላውቅም እንጃ።
አንዶም ባህታ ከኤርትራ ሱዳን፣ ከሱዳን ሊቢያ የሜዲትራኒያንን ባህር አቋርጦ ጣሊያን ከገባ ጥቂት ወራቶች ተቆጥረዋል። ጉዞውን እንዲህ ገልጸዋል።
እኔ አሁን የመጣሁበት በቃ ሺ አካባቢ ነው። እዛ የነበርነን እዛ 32 ሰው ሞተዋል። በቃ ምን ነበረ አንድ 30 ደቂቃ ተጓዘንና እዛ ሊቢያዎች ነው ራሳቸው የሸኙን። ትንሽ ስንጓዝ ተባላሸች መርከቧ። ከዛ እዛ አንድ ሰዓት የሚያክል እዛ ቁመን ወደኋላ ተሞልሶ እናሱ በፈጣኖች አድርጎ ፈጣኖች ይዞ መጡ። እዛ ከዛ እዛ እዚህ ቅርብ ቦታ ብዙ ከዛ ተጓዝና እዚህ ቅርብ ቦታ አለች ጣሊያን ይረዱሃል ይመጡሃል ብሎ እዛ ባህር ላይ ጥሎን ነው የሄዱ የተመለሱ ማለት ነው። እነዚህ ሊቢያዎች አንድ 40 ደቂቃ መሆን ተቆየና እዛ ውስጥ አንደር አለው እዛ መርከብ በላይ ያሉ እንኳን ደህና ነው ንፋስ ያገኙታል። በውስጥ ያለን ደግሞ በቃ ልንሞት እኛ በጣም ሙቀት ስለሆነብን መውጣት ጀመርን ወደ ላይና ከዛ በቃ የባሰ ሰው የተረጋገጠ የተጭፍልቅልቅ እያለ ሰው 32 ሰው ሞቷል። አንዳንዱም ወደ ባህር ይገባል።
አሁን ስትነግረኝ ሴቶችና ህጻናት ነበሩ አልከኝ። ህጻናት እድሜያቸው ስንት የሚሆን ነበሩ እዛ መርከብ ውስጥ ካንተ ጋር?
ዋ ነበሩ፣ እርጉዞች ነበሩ። ህጻኖች የአንድ አመት የሚሆኑ የስድስት ወር የሚሆኑ አሉ። ትላልቆችም አሉ፣ የሰባት አመት፣ የስምንት አመት፣ የአራት አመት፣ ብዙ ነው ያሉ።
ኢትዮጵያውያን ወይስ ኤርትራውያን?
እኛ የነበርነው አብዛኛው ኤርትራውያኖች ናቸው። ከዛ ደግሞ ህጻኖች ኤርትራውያኖች ብቻ ነው፣ ኢትዮጵያ አይደለም። ከዛ ሶማሌዎች አሉ እዛ፣ ኢትዮጵያም አሉ ማለት ነው። እዛ እርጉዞች ምናምን፣ እዛ ህጻኖች ደግሞ ከኤርትራ ብቻ ነው።
ተወልዳ ያደገችው ዲላ ነው። ሰርቶ ለመለወጥ ወደ ሱዳን ከሁለት አመታት በፊት ተጓዘች። የተሻለ ስራ ፍለጋ ሱዳን የሰራችበትን ገንዘብ ከፍላ ወደ ሊቢያ ከዛም ጣሊያን ገባች። እንደ አብዛኛዎቹ ስደተኛ ሴቶች የመደፈር አደጋ ገጥሟታል። ስሟ እንዲጠቀስ አልፈለገችም።
ወደ ሊቢያ ድንበር ስንደርስ በጣም ብዙ መከራ ነው ያየነው እኛ ማለት ነው። መደፈር አለ እዛ ጋር ሴቶችም ብቻ ሳይሆን በተለይ እኔ እንጃ ሴቶች ይደፈራሉ። ሴቶች ግን በጣም ስቃይ የሚታይባቸው ወንዶች ናቸው፣ ይገረፋሉ። እኔ እንጃ በጣም በቃ ሀገር እንደሌላቸው ነገር ሆኖ ነው የሚገረፉት ማለት ነው።
ለምንድን ነው ምክንያቱ? ምንድን ነው የሚገረፉበት?
ምን ይሄ ምክንያት አለ የሚባል ነገር የለም። መንገድ ላይ ነው የሚገረፉት። ግን መተንም ሊቢያም ደርሰን ከዛ ያከብር ካልደረሰላቸው ብሩ እስከሚደርስላቸው ብሩ ካላመጣቸው ተብሎ ታስረው የሚገረፉበት በጣም ይገረፋሉ፣ ሴትም ሆነ ወንድ ማለት ነው። ሴት ደግሞ ያው ሳትደፈር ወደ ጣሊያን ገባች የምትባል ሴት የለም።
አንቺ ይህ ችግር ገጥሞሻል?
እኔም ያው ብዙ እንትን አላልኩም፣ ግን ያው መደፈሩ መቼም አልቀረም ስልመጣ ማለት ነው።
ሁሴን አህመድ በኢትዮጵያ በሹፌርነት ስራ ተሰማርቶ ይገኝ ነበር። ሁለት የራሱ የትራንስፖርት መኪናዎች እንደነበሩትም ይናገራል። በፖለቲካ ችግር ነው ኢትዮጵያን ጥዬ ወደ ሱዳን ቀን ለማሳለፍ የመጣሁት፣ ነገር ግን ወደ ጣሊያን በአጭር ቀናት ውስጥ መግባት እንደምችል ደላሎች ሲያግባቡኝ ጉዞውን ተቀላቀልኩ። እንዳሰብኩት ሳይሆን ጦርነት አቋርጬና ብዙ ፈተናዎች አልፌ ነው ጣሊያን የደረስኩት ይላል። ጣሊያን ስገባም ከዛሬ ነገ ይሞታል እየተባልኩ የምጠበቅ ሰው ነበርኩ። ይመስገነው አሁን ቆሜ ለመናገር በቃሁ በማለት ይጀምራል።
ለአራት ወር የጻይ ብራንሳ ላይ ተዘግቶብን ነበር ቁጭ አልነው እና አንድ ኤርትራዊ አፎ ስሙን መናገር አልፈልግም ይቅርታና ከዛ ውስጥ ከስንት ጉድ ውስጥ አውጥቶን ያው እንድንሻገር ያረጋል 33 34 ኢትዮጵያዊ ነን የነበርነው። ጣሊያን ስገባ ያው ይሞታል ብለው ነበር ግን አለውኝ በሄሬ ኦሮሞ ነው እኔ ባሰት አልመሰከረም። አሁንም ቢሆን እዚህ ይሞታል እንጂ ባሰት አልመሰከረም። ትክክለው ምዮልሽ እኔ አንደኛ ሹፌር ነኝ። አዲስ አበባ ውስጥ መንጃ ፈቃድ አውጥቼ አይሱዙ ነዳለው። እንደገና ዶልፊን የሚባል መኪና ታቀልሽ ሚኒባስ እሱ የነበረ ሰው ነኝ ግን በቃ መቀመጥ አልቻልንም።
የጀልባው ጉዞ ምን ይመስል ነበር? መቼም ከኢትዮጵያ እንዴት
አድርገን ይወጣው ስለዚህ ያጣጣው አላ 11ኛ ወር ማዕበል ነበር የሚገርምሽ ከኛ በፊት 3 ጀልባ ወድቆ ነበር። ያ ወደ ኢትዮጵያ ሊመለሱን ነበር ገንዘባችንን ከፍለናል። ኦልሞስት ብዙ ብር ከፍለናል የሚገርምሽ $5,500 ነው የከፈልኩት እኔ እና ኢትዮጵያዊ ቻል የብር ስኬል ወጥቶላቸዋል። ኢትዮጵያዊ $5,500 ይከፍላል፣ ኤርትራዊ 6000 ይከፍላል፣ ሶማሌ እስከ 10000 ይከፍላል። በዚህ መሰረት ለምን መሰለሽ ሶማሌ ውጭ ዘመድ አለው፣ ኤርትራዊ ውጭ ዘመድ አለው፣ ኢትዮጵያዊ ግን ከዱላ ጋር ነው 5000 እስከ 5500 ምን ከፍለው ምን ደበደበውን አጠይቂኝ። ሊቢያ በቃ ጠዋትና ማታ መደብደብ ነው። ሰው እንደበግ የሚሰቀልበት ሀገር ሊቢያ ነው።
አንተ ይሄንን ያወከነ የገባህበት
ምን ላርገ? ይኸውልሽ አንድ ነገር ልንገርሽ ሕይወት፣ እኔ ሱዳን መጥቼ ሱዳን አሳልፋለሁ ብዬ ነው የነበረው። ግን ከኔ በፊት የሄዱት ሰዎች በ20 ቀን ጣሊያን ገቡ። ስለዚህ 20 ቀን መቋቋም አያቅተኝም ብዬ እኔም ተነስቼ ጉዞዬን ቀጠልኩ።
ስንት ቀን ፈጀብህ ታዲያ አንተ?
ሱዳን 26 ቀን ምናምን ተቀምጫለሁ። መርከብ ላይ ደግሞ ያው 64 ሰዓት ምናምን መርከብ ላይ ነበርን። የስድስት ሰዓቱ ጉዞ አጠይቅኝ 796 ሰው ነው በአንድ መርከብ ላይ የተጫነው። 6 ሰዓት እንደተጓዘን ያው ነፍስ አድኖች መጡልን። ምንም ሰው አልሞተም። ያው ብዙ ሰው የተጎዳ ስለሆነ ብዙ ሰው በቃ በዚህ ሚገርምሽ እከክ ሰው ሲገል ያየሁት ሊቢያ ነው። በእከክ ነው ሰው የሚሞተው። እከክ ያው ላንቺ ልንገርሽ፣ ያው ብልታችን አካባቢ ነው ሴቱንም ወንዱንም የሚያጠቃው። እከክ በቃ በእከክ ለመነካካት ይከብድሻል። በአይኔ ያየሁት እርጉዝ ሲገደል አይቻለሁ።
ኢትዮጵያዊ ናት
አይደለችም? ተቋቁሮች ናቸው። ምንም ገንዘብ የለኝም አለች። በጥይት ነው። ከዛ ሌላው እንዳለ በአንዴ ከፈለ፣ 90 ሰው ከፈለ በአንድ ጊዜ በአራት ቀን ውስጥ።
የተባበሩት መንግስታት የስደተኞች ኮሚሽን UNHCR ባሳለፍነው ዓመት ብቻ ከወላጆቻቸው ወይም ካሳዳጊዎቻቸው አሊያም ያለ ቤተሰብ ወደ ጣሊያን ከገቡት 28223 ህጻናት ውስጥ 25846ቱ ያለ ወላጅና አሳዳጊ ጥበቃ ብቻቸውን ነው ከሌሎች ስደተኞች ጋር ተቀላቅለው የተገኙት። ከነዚህ ህጻናት ውስጥ 92% የሚሆኑት ከ15 እስከ 17 የእድሜ ክልል ላይ ሲሆኑ 8% ከ5 እስከ 14 የእድሜ ክልል ላይ የሚገኙ መሆናቸውም ታውቋል። በአጠቃላይ ከመላው ዓለም ወደ ጣሊያን በሜዲትራኒያን ባህር አቋርጠው የገቡ የወንዶች ቁጥር 71% ሲሆን 13% ሴቶች፣ 16% ደግሞ ህጻናት መሆናቸው ተዘግቧል።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጨረሻው ዘገባችን እናልፋለን። የተባበሩት መንግስታት ድርጅት በጦርነት በታመሰችው የመን ቸነፈር አፋፍ ላይ ለሚገኘው በብዙ ሚሊዮኖች የሚቆጠር ህዝብ ነፍስ አድን እርዳታ የሚውል 2.1 ቢሊዮን ዶላር ለጋሾች እንዲያዋጡ ተማጽነዋል። የመንግስታቱ ድርጅት የየመኑንም ሁኔታ ከዓለም ሰብአዊ ቀውሶች ሁሉ የከፋ ሲል ገልጾታል። በየመን የሚገኙ ኢትዮጵያውያን ስደተኞችም ጥቃት እየደረሰብን ነው ብለዋል። ሀገሪቱ ህግ አልባ ሆናለች፣ ባልታወቁ ቡድኖች ከመካከላችን ታፍነው የተወሰዱ አሉ፣ እጅግ አደገኛ ሁኔታ ውስጥ እንዳሉ ይናገራሉ። ቆንጅት ታዬ ከስደተኞቹን አነጋግራ ተከታዩን ዘገባ አጠናቅራለች።
የመን ውስጥ የሚገኙ ኢትዮጵያውያን ስደተኞችም መሰረታዊ አቅርቦትም ይሁን ከለላ የሚሰጠን የለም፣ ያለነው በከፋ አደጋ ውስጥ ነው ብለዋል። ሰንአ ካሉ ኢትዮጵያውያን ስደተኞች አንዱ አቶ ዮሐንስ አበበ ሶሪያ ያለው ሁኔታ ከሚሰጠው ትኩረት አንጻር ሲታይ የየመን ይዞታ የተረሳ ይመስለናል በማለት አማረዋል።
አሁን ለምሳሌ የመንግስት የህግ ተቋማቶች የለም፣ ፖሊስ ጣቢያዎች የለም፣ ከለላ ምስጠም የለም፣ እርዳታ ምስጠም የለም። በዚህ ሁኔታ ምንጨት ከሆነ የኛ ጣፋንታ ምንድን ነው? ሁላችንም ካለቅን በኋላ አሊያም ወይም ደግሞ ሌሎች ወገኖች ከንፈር ይመጡ ትርጉም የለውም። ምን ህጻናቶች በኮሌራና በተለያዩ በሽታዎች ይጠቁ ነው። የምግብ እጥረት አለባቸው። ሰዎች አንድ እርምጃ ወደ አንድ እርምጃ በስጋት ነው የሚሄዱት። ምክንያቱም ሁሉም ህዝብ ማስቻል ከተቀናቃኝ ኃይሎች ውጪ እንደ ባህልም ይሁን በአንድ ቤት ውስጥ በነፍስ ወከፍ ከሶስት በላይ ጠመንጃ አለ። ስለዚህ አሁን እነሱ የሚጠቀሙበት ነው። ይህን ከችግሩ አኳያ ማለት ነው መንቀሳቀስ አልቻለም። አይ በሚሙላችን ጠበቀ አይደለም ማለት ነው። ሰዎች ችግሮች ላይ ተጨምሮ ማለት ህክምና ጽቱ ላይ ተጨምሮ ማለት ነው። የመጠያ ችግሮች ተጨምሮ ማለት ሰዎች እየታፈኑ ይወሰዳሉ። ሰሞኑን እንኳን ሶስት የሆኑ ኢትዮጵያኖች ታፍነው ተወስደዋል። ሁለቱ አመለጡ።
ወዴት ነው የተወሰዱት? ታፍነው ማን ነው አፍኖ የወሰዳቸው?
አይታወቅም። ምክንያቱም አሁን እዚህ ሀገር ምንም አይነት የመንግስት ተቋማቶች ህጋዊ እንቅስቃሴ ስለማደርጉ ማለት ነው አብዛኛው ተሽከርካሪ የሰሌዳ ቁጥር የለውም። የሞተር ሳይክሎች ከመቼውም የበለጠ ገዝተዋል። እንደውም ወንጀሎች የሚፈጸሙት በሞተር ሳይክል እና እንደዚሁም የሰሌዳ ቁጥር በሌላቸው መኪናዎች ነው። ማለት አስቸኳይ ጊዜ አዋጅ ተያይዞ የወንጀል መጠኑ እጅግ ተበራክቷል።
አቶ ዮሐንስ ቹህ፣ አሁን እርሶ የሚሉኝ አካባቢ ሰንአ ውስጥ በቁጥር ምን ያህል ትሆናላችሁ?
አንደኛው ቁጥር ሁሉንም በትክክል ለመግለጽ ያስቸግራል። የተመዘገቡት በዩኤንኤክስ ያልሆነ ነው። ግን እኛ በማህበራችን ውስጥ በዚህ በማንዴት ሪፊጂ አሶሲሽን በሚባለው ውስጥ ማለት የተመዘገቡት 350 አካባቢ እንሆናለን። እንግዲህ ማለት አንድ አካባቢ ትንሽ እጅግ ብለን ሳይሆን ያው እኛ ራሳችን ለመጠበቅና ለመተዋወቅ እንዲመቸን ብለን እዛቸው አካባቢ የሰፈር ነው ማለት ነው። ዩኤንኤችሲአርም ሆነ ሌላ መንግስታዊ አካል ጠይቀን ነበር። እኛ ሀገር ውስጥ ጉዳይ እንሄድን ለምን በአንድ ቦታ ላይ አድርጋችሁ ለከለላ ለጥበቃ እንዲመች አስፍሩን ብለናቸው ምላሽ ስላልሰጡን እኛ ራሳችንን በራሳችን ተመሰረትንና ቢያንስ ራሳችንን ከጥቃት ለመከላከል እንድንችል ብለን ነው ይህንን ነገር ያደረግነው ማለት ነው።
ማን ነው የሚረዳችሁ? ምንድን ነው የምትበሉት? ምን ላይ ነው የምትጠለሉት?
መጠለያ የሚገርምሽ አሁን ለምሳሌ ከዚህ በፊት ስደተኛው የራሱን የሆነ ስራ እየሰራ አነስተኛም ሆነ ከዛ የምትሻለ ስራ ይሆን ይሰራ ነበር። ኤምባሲዎችም ሌሎች ተቋማቶችም በነበሩበት ጊዜ ተቀጥሮ የሚሰሩ ሰዎች ነበሩ። አሁን ግን ሙሉ ለሙሉ ማለት ይቻላል የእነኛ ሁሉ ተቋማቶች የሉም። ምንም አይነት የስራ እድል ስለሌለ ማለት ነው አብዛኛው ስደተኛ በችግር ላይ ነው ያለው። ማለት የሚረዳው ዩኤንኤችሲአርም ምንም አይነት እርዳታ የራሽንም የመቀለያም የከለላም የደህንነት በቃም ህጎ የሚፈቅደውን ዩኤንኤችሲአር አላደረግልንም ማለት ነው። በጎ ፈቃደኞች አሉ፣ ትውልደ ኢትዮጵያኖች የተሻሉ ኑሮ የሚኖሩ ማለት ነው። ግማሽ የመን ዜግነት ግማሽ የኢትዮጵያ ዜግነት ያላቸው እነሱ ዝም ብለው ከተሻሉ ሰዎች እያስተባበሩ ራሽንና እንደዚህ ዘይትና ምናምን እየሰጡን፣ አንዳንዶቹ ደግሞ አሁን ቤት ኪራይ ድሮ ይከፍሉ የነበሩት መክፈል ያልቻሉት የወጡትን አነስተኛ ድንኳን አለ እዛ ውስጥ እየተሰጣቸው በቃ በአንድ ላይ ጅብ ጅብ ብለው ይኖራሉ። ግን ያ ከስጋት አላዳነም። አሁን ሴቶቹ ለምሳሌ ሰው ቤት ነው የሚኖሩት። ለምሳሌ ባለትዳር ሆነው ከባላቸው ስረጊት ሆለም ለሴፍቲ ሲባል ሴፍት ውጭ ድንኳን ውስጥ ሴት ማደር ማለት ስለዚህ ያያለ ችግርም አለ። ለምን አደጋ ሊፈጠር ይችላል በሚል ማለት ወንዱን ዛሬ በመኪና በጠመንጃ ፍነው ከወሰዱት ማለት ነው ነገ ደግሞ ሴቷን ደግሞ ሊደፍሯት ይችላሉ። የተለያየ ነገር ሊመጣ ስለሚችል እንደዛ እየተባበሩ ነው ሰዎች ያሉት ማለት ነው። ከዛ ውጭ የምናገኘው ምንም አይነት ከሌላም ሆነ እርዳታ የለም።
አሁን ወደ እኛ አቤት ያላችሁት ከአሁኑ ድምጻችንን አሰሙል ያለንበት ሁኔታ አደገኛ ነው በሚል ነው እና ምንድን ነው የሚሰማው ሰው እንዲያደርግ የምትፈልጉት?
በጣም ጥሩ። እንግዲህ እዚህ በጣም አስከፊ ሁኔታ ላይ ነው ያለ ነው። አሁን የሶሪያ ሲታሰብ የእኛ መታሰብ አለበት። እኔ አንዳንዴ እንደውም የመን የሚዲያ ማዕቀብ ሁሉ ያለባት ሁሉ ነው የሚመስለኝ ገባት እና በዛ ነው ምርር ብለን ነው አሁን ይህን እድል ያገኘ ነው ከእናንተ ጋር ማለት ነው። ምንድን ነው አንዳንድ ለምሳሌ የህግ አዋቂዎች ሊኖሩ ይችላሉ። አውሮፓም ሆነ አሜሪካ በህግ ላይ ተንተርሰው ብዙ ተጽዕኖ ፈጣሪ ሰዎች ሊኖሩ ይችላሉ። እኔ አሁን የኢትዮጵያዊ ሌላ ዜጋ አይደለም። ምክንያቱም ለሰብአዊነት የቆመ ሰው በተለይ ደግሞ ኢትዮጵያዊ እንደሆናችን መጠን ኢትዮጵያዊ የሆነ ዜጋ ማለት ነው በሙያው በተለይ በህግ ጉዳይ ላይ ተሰሚነት ያላቸው ሰዎች የየመንና የዩኤንኤችሲአር እና የሪፊውጅ አስተዳደር ጉዳይ እንዲመረመርና እንዲታይ ነው።
ዘካርያስ ጥበቡ መስፍን እባላለሁ። በ1998 ዓ.ም ከሀገሬ ተሰድቼ እስራኤል ለመግባት ሰውነቴን የሚያስነሳ መከራን አሳልፌያለሁ።
የእውር አሞራ ቀላቢ ፊልም ባለ ታሪክ ነው። ፊልሙ በኒውዮርክ ፊልም ፌስቲቫል ላይ በቀጣይ ሳምንት አርብ ለእይታ ይበቃል። ዛሬ ሰዓት ስላልበቃን የዚህን ዘገባ ይዘን አልመጣንም። ሰኞ ዕለት ግን ይዘንላችሁ እንመለሳለን። እንግዲህ አድማጮቻችን፣ የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ ቪኦኤ አማሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበረው ነው።
ዲጄ ፋትሱ አብሮን ነበር። የስርጭት መሐንዲሱ ዳንክራፍትንም እንደዚሁ አብሮን ነበር። ጉዟችሁ የሰመረ ይሁን።